የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዕለተ ሰኞ ጥቅምት 11 2017 ዓመተ ምህረት ዝግጅታችን ጀመረ። ለምሽቱ ያዝናቸውን አስተዋውቃችሁ። አፍሪካ በጸጥታው ምክር ቤት በሁለት ቋሚ አባል ሀገራት መወከል እንዳለባት የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ።
There is now a consensus of member states that the Security Council must be reformed.
ከሰላምና ጸጥታ ጥያቄ ጋር በተገናኘ የጸጥታው ምክር ቤት ማሻሻያ ሊደረግለት እንደሚገባ በአሁኑ ወቅት በአባል ሀገራት መካከል መግባባት አለ። የዚህ ማሻሻያ ቁልፍ ጉዳይ ደግሞ ሁለት የአፍሪካ ሀገራት የጸጥታው ምክር ቤት ቋሚ አባላት መሆን አለባቸው የሚለው እንደሆነ በሁሉም አባል ሀገራት በሚባል ደረጃ ስምምነት አለ።
የሰማችኋቸው የመንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ነው። በምሽቱ በዝግጅት ዘገባ ይኖረናል። በሌላ በኩል ለትግራይ ክልል ደረጆች ገቢ ማሰባሰብ ተጀምሯል። ዝርዝሩ ከዜና በኋላ ቆየት ብሎ ወደ እናንተ የሚደርስ ይሆናል። ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አመሻችኋል። ከአሜሪካ ድምጽ ዋሽንግተን ዲሲ ከምሽቱ 4 ሰዓት ድረስ በኢትዮጵያ ሰዓት አቆጣጠር የሚተላለፈው መሰናዶ እየመራው ኤደን ገረመው አብራችሁ ዘልቃለሁ። ዋና አዘጋጇ ጽዮን ግርማናት፣ እንዲሁም ደግሞ ንጉሱ ታምሬ አቀናባሪያችን። እዚህ ስቱዲዮ ካጠገቤ እንግዲህ ወልዴ ያለው ካለም ዙሪያ የተሰባሰቡ ዜናዎችን ለማድረስ እዚህ ይገኛል። ግን አሁን ምን አልፈው ወደ ዜናዎች
እንደምናመሻችሁ። የአማራ ክልል ዳኞች ማህበር በዳኞች ላይ የተፈጸመ ነው ያለው ስር እንደሚያሳስበው ገለጸ። አንቶኒዮ ጉቴሬስ በተመድና የአፍሪካ ህብረት መሪዎች ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። በጫሞ ሐይቅ ጀልባ አደጋ የሞቱ ሰዎች አስክሬን ተገኘ። እንዲሁም በሱዳን የፈጥኖ ድራሽ ኃይሉ አንድ ወታደራዊ አዛዥ ከዱ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። የአማራ ክልል ዳኞች ማህበር በዳኞች ላይ እየተፈጸመ ነው ያለው ስር እንደሚያሳስበው ገለጸ። የማህበሩ ተጠባባቂ ፕሬዝዳንት ብርሃኑ አሳሳ ካለፈው መስከረም 26 ቀን 2017 ዓ.ም ጀምሮ በክልሉ የተለያዩ ቦታዎች የሚገኙ 11 ዳኞች መታሰራቸውን ለቪኦኤ ተናግረዋል። መስፍን አራጌ ዘገባ አለው።
በአማራ ክልል በባህር ዳርና አካባቢው በሰሜን ሸዋ ዞን ቀወትና ሸዋሮቢት፣ በምስራቅ ጎጃምና ሰሜን ጎንደር እንዲሁም በደሴ ከተማ በዳኝነት ስራ ያገለግሉ ነበር የተባሉ 11 ዳኞች ከመስከረም 26 ቀን 2017 ዓ.ም ጀምሮ ባሉት ጊዜያት በእስር ላይ እንደሚገኙ የአማራ ክልል ዳኞች ማህበር አስታወቀ። እስራቱ በፍትህ ስርዓቱ ላይ ተጽዕኖ እንደሚያሳድር የማህበሩ ተጠባባቂ ፕሬዚዳንት ብርሃኑ አሳሳ ለአሜሪካ ድምጽ በሰጡት አስተያየት ተናግረዋል።
ምክንያታቸው ሳይነገራቸው ዳኞች የሚያዙበት ስራ መቆም አለበት በሚወስነው ውሳኔ ወይም በተለያየ ምክንያት ዳኛ ከችሎት እየተነሳ የሚታሰርበት ስርዓት ከተፈጠረ አብሮ የሚሰራው ዳኛ ለፍርሃት መዳረጉ አይቀር። ፍርድ ቤት ግቢ ውስጥ ችሎት ላይ እያስቻለ ያለን ዳኛ ይዞ መሄድ ተቋማዊ ነጻነቱን ጭምር ነው የሚዳፈረው።
የአማራ ክልል ጠቅላይ ፍርድ ቤት ፕሬዚዳንት አለማን ታግደው በጉዳዩ ላይ ምላሽ እንዲሰጡን ያደረግነው ጥረት አልተሳካም። የክልሉ ጠቅላይ ፍርድ ቤት የህዝብ ግንኙነት ኃላፊ አቶ ሀብታሙ ሁነኛው ምላሽ ለመስጠት ቀጠሮ ሰጥተውን የነበረ ቢሆንም ድጋሚ ልናገኛቸው አልቻልንም። የክልሉ ዳኞች አስተዳደር ጉባኤ ተወካይ አቶ አደራው ወርቁን በተመሳሳይ በስልክ ለማግኘት ተደጋጋሚ ሙከራ ብናደርግም አልተሳካልንም። የማህበሩ ሰብሳቢ አቶ ብርሃኑ አሳሳቢ ነው ያሉትን የዳኞችን እስር ለክልሉ አመራሮች ማስረዳታቸውን ገልጸውልናል።
በአማራ ክልል ውስጥ ባለፈው አንድ ዓመት ውስጥ የታሰሩ ዳኞች የተፈቱ ዳኞችን ጨምሮ ያካተተ ደብዳቤ አዘጋጅተናል። አሁን ሰሞኑን በተፈጠሩ እስሮችን በተመለከተ የክልሉ ጠቅላይ ፍርድ ቤት አመራሮች ብዙ ጥረት ነው ሲያደርጉ የነበሩት። እንግዲህ ባለን በማህበሩ መረዳት እነሱ ጥረቶች እንዳልተሳኩ ነው እንግዲህ ማህበሩ ካደረገ በኋላ ነው ወደ መግለጫ ሄዱ።
ማህበሩ ጥቅምት 7 ቀን 2017 ዓ.ም ባወጣው መግለጫው አሁን ታስረው ይገኛሉ ካላቸው ዳኞች በተጨማሪ በአንድ ዓመት ውስጥ 35 ዳኞች ያለ አግባብ ታስረው መፈታታቸውን፣ እስከ ሞት የደረሰ ጉዳት መኖሩንም አረጋግጫለሁ ብሏል።
በፌዴራልም እንዲሁም በ የኦሮሚያ ብሔራዊ ክልላዊ መንግስት ያሉ ዳኞች ያለመከሰስ መብት በህግ ተጠብቆላቸዋል። አማራ ክልል ላይ እንዲህ ያለ መብት የለም ለዳኞች። ያም በመሆኑ ዳኞች በተለያየ ጊዜ የአማራ ክልል ላይ ከወረዳ ጀምሮ እስከዚህም ጠቅላይ ፍርድ ቤት ባሉ ዳኞች ላይ በቀላሉ የሆነ ጉዳይ ሲፈጠር ዳኞችን ማሰር እየተለመደ የመጣ ሁኔታ እየተፈጠረ ነው። ስለዚህ እሱ ተገቢነት የለውም፣ ሊቆም ይገባል ነው።
አምነስቲ ኢንተርናሽናል የምስራቅና ደቡብ አፍሪካ ዳይሬክተር ቲገሬ ቻጎታህ መስከረም 21 ቀን 2017 ዓ.ም በሰጡት መግለጫ በአማራ ክልል ካለፈው መስከረም 18 ቀን 2017 ዓ.ም ጀምሮ የጅምላ እስራቶች እንደሚካሄዱ ጠቅሰው የሀገሪቱ ባለስልጣናት እንዲህ አይነት እስራቶችን እንዲያቆሙ በታወቁ ዓለም አቀፍ ወንጀሎች የሚከሰሱ ካሉ ያለምንም ማዘግየት በተጠርጣሪዎች ላይ ክስ እንዲመሰረት አሊያም በፍጥነት ከእስራታቸው እንዲፈቱ ማሳሰባቸው ይታወሳል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጊ።
የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በተመድና የአፍሪካ ህብረት መሪዎች ዓመታዊ ስብሰባ ላይ ለመገኘት አዲስ አበባ ገብተዋል። ለጉቴሬዝ አቀባበል ያደረጉት ጠቅላይ ሚኒስትር አብይ አህመድ በቀጠናዊና በሌሎችም በርካታ ጉዳዮች ላይ እንደተወያዩ በኤክስ ማህበራዊ ሚዲያ መድረክ ባጋሩት መልእክት ላይ አስታውቀዋል። ጉቴሬዝ በተጨማሪም ከአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ጋር ተነጋግረዋል። በሰላምና ጸጥታ፣ በዘላቂ ልማት እንዲሁም በሰብአዊ መብት ጉዳዮች ላይ ባሉ ተግዳሮቶችና ልምዶች ላይ መነጋገራቸውን ሙሳ ፋኪ መሐመድ አስታውቀዋል። በጫሞ ሐይቅ የጀልባ አደጋ የሞቱ ሰዎች አስክሬን ተገኘ። ባለፈው ሳምንት በደቡብ ኢትዮጵያ በጋሞ ዞን በሚገኘው የጫሞ ሐይቅ በደረሰ የጀልባ አደጋ ሕይወታቸው ካለፈው 13 ሰዎች ውስጥ 12ቱን አስክሬን ማግኘቱን የአካባቢው ባለሥልጣናት አስታውቀዋል። ባለፈው ሐሙስ አደጋው ሲደርስ ጀልባው 16 ሰዎችን አሳፍሮ እንደነበር ያስታወቀው የአካባቢው አስተዳደር 3 ሰዎችን ወዲያውኑ ከአደጋው መታደግ እንደቻለ ገልጿል። የጀልባዋ ተሳፋሪዎችም የቀን ሰራተኞች እንደሆኑ ተገልጿል። የዞኑ ፖሊስ ቃል አቀባይ የሆኑት ኮማንደር ረታ ተክሉ ለቪኦኤ አፍሪካ ቀንድ እንዳተናገሩት ጀልባው ቆሬ ዞን ከሚገኘው አቡሎ አርፊቾ አውራጃ ወደ ዞኑ መዲና አርባ ምንጭ በመጓዝ ላይ ነበር። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። በሱዳን የፈጥኖ ደራሽ ኃይሉ አንድ ወታደራዊ አዛዥና የተወሰኑ ወታደሮቻቸው ከርተው ወደ ሱዳን ሰራዊት መቀላቀላቸው ተነግረዋል። ጦርነቱ ከተጀመረ ከ12 ወራት ወዲህ ለመጀመሪያ ጊዜ የተደረገ የአንድ ወታደራዊ አዛዥ ክዳት መሆኑን ታውቋል። የሱዳን ሰራዊት ደጋፊዎች በደቡብ ምስራቅ በምትገኘው ኤልገዚራ ክልል ዋና አዛዥ የነበሩትን የአቡጋላ ኬይካል ፎቶ በማኅበራዊ ሚዲያ አጋሩ ሲሆን ፈጥኖ ድራሽ ኃይሉ በበኩሉ ጄኔራሉ ተደራድረው መክዳታቸውንና በተከታይ ወታደሮቻቸው ላይ ባደረሰው ጥቃትን ጉዳት ማድረሱን አስታውቋል። በተለይም በመዲናዋ ሱዳን በፈጥኖ ደራሽ ኃይል ላይ የበላይነት እያገኘ መሆኑን በማስታወቅ ላይ ያለው የሱዳን ሰራዊት አቡጋላ የከዱት የፈጥኖ ደራሽ ኃይሉ አውዳሚ አጀንዳ ስላለው ነው ብለዋል። ከጦርነቱ በፊት የወታደራዊ ደህንነት ባልደረባ ከነበሩት አቡጋላ ወዲያውኑ የተሰጠ አስተያየት የለም። በጦርነቱ እስከ 10 ሚሊዮን በላይ ሰዎች ሲፈናቀሉ፣ በተወሰነው የአገሪቱ ክፍል ረሃብ ተከስቷል። የውጭ ኃይሎች ደግሞ ለሁለቱም ወገኖች ቁሳዊ ድጋፍ በማድረግ ላይ እንደሆኑ ተነግረዋል። የሩሲያው ፕሬዚደንት ቭላድሚር ፑቲን በመጪዎቹ ቀናት የዓለም መሪዎችን በመቀበል የብሪክስን ጉባኤ ያስተናግዳሉ። የቻይና፣ የህንድ፣ የቱርክ እንዲሁም የኢራንን ጨምሮ በርካታ የዓለም መሪዎች የሚገኙበትና በሩሲያዋ ካዛን ከተማ የሚካሄደው ጉባኤ በዩክሬን በሚካሄደው ጦርነትና በወጣባቸው የእስር የመያዣ ትዕዛዝ ምክንያት ከዓለም መድረክ ይገለላሉ ሲባሉ የነበሩት ፑቲን አሁንም ተሰሚነት እንዳላቸው ማሳያ ነው ተብሏል። ሩሲያ የብሪክስን ጉባኤ በማስተናገድ ከምዕራቡ ዓለም ጋር ውጥረቱ እየቀጠለ ቢመጣም ከአጋሮቿ ጋር መቆሟን ለማመልከት የምትጠቀምበትና የጦርነት ኢኮኖሚያን ለመደገፍ ስምምነትና ድርድር የምታደርግበት መድረክ መሆኑን ተንታኞች በመናገር ላይ ናቸው። ለሌሎቹ ተሳታፊ አገራት ደግሞ ትርክቶቻቸውን አጉልቶ ለማሰማት እድል የሚሰጥ መድረክ ነው ተብሏል። ነገ ማክሰኞ ጉባኤውን የሚጀምረውና በማደግ ላይ ያሉ ኢኮኖሚዎች ስብስብ የሆነው ብሪክስ በምዕራቡ ዓለም የሚመራውን የዓለም ስርዓት ለመገዳደር በሚል ሲጀመር በአምስት አገራት የተቋቋመ ሲሆን በያዝነው ዓመት ኢትዮጵያን ጨምሮ በርካታ አገራት ተቀላቅለዋል። ሌሎች አገራትም ለመቀላቀል ጥያቄ በማቅረብ ላይ ናቸው። በመጨረሻም በአሜሪካ በስደት ይኖሩ የነበሩት የቱርኩ መንፈሳዊ መሪ ፊቱላ ጉለን ሕይወታቸው ማለፉን አሶሴት ፕሬስ ዘግቧል። እስላማዊው መሪ በንዳረፋን አቆጣጠር 2016 በቱርክ የከሸፈውን ፈንቅለ መንግስት አስተባብረዋል የሚል ክስ የቀረበባቸው ሲሆን በሚሊዮን የሚቆጠሩ ተከታዮች የነበሯቸውና በቱርክም ሆነ በሌሎች የዓለም ክፍሎች ተጽዕኖ ፈጣሪም እንደነበሩ ተናግረዋል። በ80ዎቹ ዕድሜ ላይ የነበሩት ፊቱላ ጉለን ለየት ያለ የእስልምና ፍልስፍና የሚከተሉ ሲሆን ዲሞክራሲ፣ ትምህርት፣ ሳይንስ እና በእምነቶች መካከል የሚደረግን ውይይት የሚያበረታቱ ነበሩ ተብሏል። በአንድ ወቅት የቱርኩ መሪ ረቺፕ ታይፕ ኤርዶዋን አጋር የነበሩት ፊቱላ ጉለን ኋላ ላይ ግን ኤርዶዋንን ፈላጭ ቆራጭ ሲሉ ጠርተዋቸዋል። ኤርዶዋን በበኩላቸው ጉለንን አሸባሪ ሲሉ ይገልጿቸዋል። ክብራትና ክብራን በዚሁ የምሽቱ ዜና ተጠቃሏል። ወደ ኤደን መራቸዋሉ።
ከዓለም ዙሪያ የተሰባሰቡትን ዜናዎችን ያደረሰን እንግዲህ ወልዴን እናመሰግናለን። በመከታተል ላይ የምትገኙት በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የሰኞ ምሽት መሰናዷችን ነው። አብራችሁን ትሆኑ ዘንድ እንጋብዛለን። ኤደን ገረመው መሰናዶውን በመምራት፣ ጽዮን ግርማ ዋና አዘጋጇ ናት። ንጉሱ ታምሬ ስርጭቱን በማቀናበር፣ አበባየው ገበያው የዌብና ማህበራዊ ድረገጽ ፕሮዲሰራችን ናት። አብራችሁን ታምሹ ዘንድ እየጋበዝን ለምሽቱ ወደ ያዝነው አብይ ርዕስ እንሻገር። አፍሪካ በጸጥታው ምክር ቤት በሁለት ቋሚ አባል ሀገራት እንድትወከል እንዳለባት የተባበሩት መንግስታት ድርጅት ዋና ጸሐፊ ተናገሩ። ዋና ጸሐፊው አንቶኒዮ ጉቴሬሽ በአዲስ አበባ በሰጡት መግለጫ በጸጥታው ምክር ቤት መሻሻልና በአፍሪካ ውክልና ላይ በተባበሩት መንግስታት ድርጅት አባላት መካከል መግባባት መኖሩን ገልጸዋል። ዓለም አቀፉ የገንዘብ ስርዓትም አፍሪካን ተጠቃሚ በሚያደርግ መልኩ መሻሻል እንዳለበትም ከስምምነት መደረሱ ዋና ጸሐፊው አክለው ጠቁመዋል። ዋና ጸሐፊው ከጠቅላይ ሚኒስትር አብይ አህመድ ጋር በመሆን እድሳት በተደረገለት የአፍሪካ የኢኮኖሚ ኮሚሽን መቀመጫ የሆነው የአፍሪካ አዳራሽንም መርቋል። ኬኔዲ አባተ ዝርዝራለው።
በስምንተኛው የአፍሪካ ህብረትና የተባበሩት መንግስታት ድርጅት አመታዊ ከፍተኛ የትብብር ምክክርና በአፍሪካ አዳራሽ ምረቃ ላይ ለመታደም ትናንት እሁድ ጥቅምት 10 ቀን 2017 ዓ.ም አመሻሽ ላይ አዲስ አበባ የገቡት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዛሬ በአዲስ አበባ ጋዜጣዊ መግለጫ ሰጥተዋል። የመንግስታቱ ድርጅትና የአፍሪካ ህብረት ኮሚሽን ከፍተኛ ባለስልጣናት በዛሬው ዕለት በአዲስ አበባ የአፍሪካ ህብረት ዋና መስሪያ ቤት ካደረጉት ስምንተኛው የሁለቱ ድርጅቶች የትብብር መድረክ በኋላ የተመድ ዋና ጸሐፊ አንቶኒዮ ጉተሬሽና የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በጋራ በሰጡት መግለጫ ስለስካሁኑ ትብብርና አፍሪካ ስለተጋረጡባት ፈተናዎች አንስተዋል። ሰላምና ጸጥታ፣ ሰብአዊ መብቶችና ዘላቂ ልማትን የመሳሰሉ ጉዳዮች ሁለቱ ድርጅቶች የጋራ እቅድ አውጥተው በትብብር እየሰሩባቸው ያሉ ዘርፎች መሆናቸውን የተናገሩት ጉተሬሽ ሆኖም አፍሪካ ለችግሮቿ መፍትሄ ከማግኘት አንጻር ከዓለም አቀፉ የተለያዩ ስርዓቶች በበቂ ደረጃ ተጠቃሚ እንዳልሆነች አንስተዋል። በነገው የዓለም እጣ ፈንታ ላይ ትኩረት በማድረግ ባለፈው መስከረም 12 እና 13 ቀን በተደረገው የመንግስታቱ ድርጅት ጉባኤ ላይም አፍሪካና ህዝቦቿ ፍትህ ማግኘት እንዳለባቸው መግባባት ላይ መደረሱን የገለጹት ዋና ጸሐፊው ከዚህም አንዱ የጸጥታው ምክር ቤት የውክልና ጉዳይ እንደሆነ ተናግረዋል።
In relation to the questions of peace and security, there is now a consensus of member states that the Security Council must be reformed.
ከሰላምና ጸጥታ ጥያቄ ጋር በተገናኘ የጸጥታው ምክር ቤት ማሻሻያ ሊደረግለት እንደሚገባ በአሁኑ ወቅት በአባል ሀገራት መካከል መግባባት አለ። የዚህ ማሻሻያ ቁልፍ ጉዳይ ደግሞ ሁለት የአፍሪካ ሀገራት የጸጥታው ምክር ቤት ቋሚ አባላት መሆን አለባቸው የሚለው እንደሆነ በሁሉም አባል ሀገራት በሚባል ደረጃ ስምምነት አለ።
ዓለም አቀፉ የገንዘብ ስርዓትም ከአፍሪካ አንጻር ኢፍትሃዊ ነው ያሉት አንቶኒዮ ጉተሬሽ ይህ ጉዳይም መሻሻል እንዳለበት በነገዋ ዓለም ላይ ባተኮረው የSummit of the Future ጉባኤ ላይ መግባባት እንደተደረሰ ገልጸዋል።
There was the recognition that we live in an economic system and the financial system that is outdated, that is ineffective and that is unfair.
ግዜው ባለፈበት ውጤታማ ባልሆነና ኢፍትሃዊ በሆነ የኢኮኖሚና የፋይናንስ ስርዓት ውስጥ እንደምንገኝ ይታወቃል። የስርዓት ውጤት አልባና ኢፍትሃዊ የሆነው በተለይ በአፍሪካ ምክንያት ነው። አፍሪካ ለልማቷ በርካታ ፈተናዎች ትጋፈጣለች። በነገው ዓለም ጉባኤ ማለትም Summit of the Future ላይ ዓለም አቀፍ የገንዘብ መዋቅር የግድ መስተካከል እንዳለበት ተግባብተናል። ታዳጊ ሀገራት በተለይ የአፍሪካ ሀገራት ተጨማሪ ሀብትና አቅም ማዳበር በሚያስችላቸው መንገድ የግድ መሻሻል አለበት በሚል ተስማምተናል።
በሳይንስ እና ሰው ሰራሽ አስተውሎት አርቲፊሻል ኢንተለጀንስ ዘርፍም ኋላ የቀረችው አፍሪካ በእነዚህ ዘርፎችም አቅሟን እንድታሳድግ ተመድ ከአፍሪካ ህብረት ጋር እቅድ አዘጋጅቶ በትብብር እንደሚሰራ አብራርተዋል። በዛሬው የአፍሪካ ህብረትና የተመድ 8ኛው አመታዊ የትብብር መድረክ ላይ የአፍሪካ ጥያቄዎች መልስ ማግኘት በሚችሉበት መንገድ ላይ በቀጣይነት በጋራ ስለሚከናወኑ ተግባራት ምክክር መደረጉን የተናገሩት ደግሞ የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ ናቸው። የትብብር መድረኩ ከተጀመረበት ጊዜ አንስቶ የተባበሩት መንግስታት የአፍሪካ ህብረት ኮሚሽንን በማገዝ ረገድ ጠቃሚ ተግባራትን አከናውኗል ሲሉም ተናግረዋል። በጋዜጣዊ መግለጫው ላይ ጋዜጠኞች ጥያቄ የማንሳት እድል አላገኙም። ለዚህም በመክንያትነት የተጠቀሰው የአፍሪካ አዳራሽን ለመመረቅ የተያዘው ሰዓት በመግፋቱ እንደሆነ ተገልጿል። ከጋዜጣዊ መግለጫው በኋላ ለአመታት እድሳት የተደረገለት የአፍሪካ አዳራሽ ተመርቋል። በአሁን ወቅት የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን መቀመጫ የሆነው የአፍሪካ አዳራሽ የመረቃ ስነ ስርዓት አመሻሽ ላይ የተጀመረ ሲሆን ጠቅላይ ሚኒስትር አብይ አህመድ፣ አንቶኒዮ ጉተሬዥ፣ ሙሳ ፋኪ መሐመድ እና ሌሎችም ከፍተኛ ባለስልጣናት ታድመዋል። በመንግስታቱ ድርጅት የ57 ሚሊዮን ዶላር ወጪ እድሳት የተደረገለት የአፍሪካ አዳራሽ የተሰኘው ህንጻ በአውሮፓውያን አቆጣጠር በ1961 ዓ.ም ተመረተ በአጼ ኃይለ ሥላሴ ተመርቆ ስራ የጀመረ ሲሆን ከሁለት ዓመታት በኋላ የአፍሪካ አንድነት ድርጅት መስራች ጉባኤ የተካሄደበት ነው። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ዛሬ ጠዋት ከጠቅላይ ሚኒስትር አብይ አህመድ ጋራም በጠቅላይ ሚኒስትሩ ጽህፈት ቤት ተገናኝተው ተወያይተዋል። ውይይቱ በቀጠናዊና ባለብዙ ወገን ጉዳዮች ላይ ያተኮረ መሆኑን በማህበራዊ የትስስር ገጻቸው ላይ የገለጹት ጠቅላይ ሚኒስትር አብይ ስለ ውይይቱ በዝርዝር አልገለጹም። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የተከታተላችሁት ለምሽቱ የያዝነውን አብይ ርዕሰ ጉዳይ ነበር። የትንታኔው መጽሔት ይቀጥላል። ለትግራይ ክልል ተረጆች ገቢ ማሰባሰብ ተጀመረ። በትግራይ ክልል 4.5 ሚሊዮን ሰዎች አስቸኳይ የምግብ እርዳታ እንደሚያስፈልጋቸው አስቸኳይ ምላሽ ለትግራይ የተባለ ኮሚቴ አስታውቋል። ኮሚቴው ተጎጆቹን ለመርዳት የገቢ ማሰባሰብ ስራ ዛሬ አስጀምሯል። በገቢ ማሰባሰቡ 130 ሚሊዮን ብር ለመሰብሰብ መታቀዱና ፌደራል መንግስቱም 130 ሚሊዮን ብር ለመስጠት ቃል መግባቱ ተገልጿል። ሙልጌታ ጽባ ዝርዝራለሁ።
ባለፈው አመት ትግራይ ክልል ውስጥ የተከሰተውን ድርቅ ተከትሎ አስቸኳይ ድጋፍ ለሚያስፈልጋቸው ተጎጂዎችን ለመርዳት የተቋቋመው አስቸኳይ ምላሽ ለትግራይ ተብሎ የተሰየመ ገቢ አሰባሳቢ ኮሚቴ ከዚህ 1 ቢሊዮን ብር ለመሰብሰብ መታቀዱን አስታውቋል። የኮሚቴው አባል ብርክት ኃይለም በክልሉ ካሉ 4.5 ሚሊዮን ተጎጂዎች ውስጥ 700 ሺህ የሚሆኑትን ብቻ በእርዳታ ሰጪ ተቋማት መደገፍ እንደተቻለ ገልጸው ቀሪዎቹን ተደራሽ ለማድረግ ገቢ ማሰባሰቢያው መዘጋጀቱን ይናገራሉ።
የተሻለ ክረምት ይመስላል፣ የተሻለ እህል የበቀለ ይመስላል። ግን ገና ማሳለኝ ነው ያለው። እሱን ምርት መሰብሰብ አልቻለም ማለት ወቅቱ ገና ነው። እስኪ ሰብስብ ያለውን ጊዜ እንዲሸጋገርበትና በዛ ላይ ደግሞ ከቀየው የተፈናቀለ ህዝብ አለ። እሱን ሰፖርት ለማድረግ ታልሞ የተዘጋጀ ቴሌቶን ነው።
ኮሚቴው ከተቋቋመ ጀምሮ 400 ሚሊዮን ብር መሰብሰቡንና በዚህም 650 ሺህ ሰዎች ተጠቃሚ መሆናቸውን ብርክት ገልጸዋል። ፌደራል መንግስት የ130 ሚሊዮን ብር ድጋፍ እንደሚሰጥ በመርሃ ግብሩ ላይ የተገኙት የፌደራል መንግስት አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ተናግረዋል።
ዘላቂ መፍትሄ የሚሆነው ራሳችንን በራሳችን የምንተጋገዝበትን ሁኔታ ማየት፣ በዛ አይነት መንገድ መሄድ ነው። በፌደራል መንግስት ደረጃ በዚህ ጉዳይ ላይ በምግብ ሉዓላዊነት ርዕስ ላይ በጣም በሰፊው እየተነጋገርን ያለን አጀንዳ አለ። ሁላችንም የጋራ የሆንበት ማለት ነው። የምንመገበውን ምግብ ራሳችን ማምረት መቻል አለብን የምን ነው። መቆጣጠር መቻል አለብን። ግብይቱንም ገበያውንም ራሳችን መቻል አለብን የምን ነው። በእርዳታ አይነት መንገድ የሚመጡ ነገሮች የምግብ ዋስትናን በልቶ ለማደር የሚያግዙት ነገር ይኖራል። በጊዜያዊነትም ይጠቅማሉ። ግን ከዛ ያለፈ ዘላቂ እንዲሆኑ ብንተው ነጻነታችን ላይ፣ ክብራችን ላይ፣ ሉዓላዊነታችን ላይ የሚያሳድረው ጫና አለ። ስለዚህ በተቻለ ፍጥነት ጊዜያዊ የሆኑ ችግሮችን የምንቋቋምባቸው አማራጮች ቢኖሩም በተፋጠነ ሁኔታ ግን የምግብ ሉዓላዊነታችንን ለማረጋጋት ያ ማለትም ራሳችንን አመርተን ራሳችንን ለመቻል የሚደረገው ጥረት ላይ በጣም ተጠናክሮ መሄድ ያስፈልጋል።
የትግራይ ክልል ግዢ አስተዳደር ፕሬዝዳንት ጌታቸው ረዳ በበኩላቸው ክልሉ ውስጥ ያለው ችግር ከክልሉ ህዝብ አቅም በላይ ሊሆን እንደማይችል ገልጸዋል።
ህዝቡን በአማይ ሰዓት ቁጥር ህዝብና አብ ህማቅ ሁኔታት ዝርከብ ሆይነን ሀለወ
አሁንም በመቶ ሺህ የሚቆጠር ህዝባችን መጥፎ ሁኔታ ውስጥ ነው። ይህም ከአቅማችን በላይ መሆን አይገባውም። በዚህ ጉዳይ ትኩረት አድርገን ለጊዜውም ቢሆን ፖለቲካዊ ይሁን ሌሎች ልዩነቶችን ትተን በዚህ ጉዳይ ከሰራን ችግሩን ከመፍታት ተሻግረን የትግራይን ህዝብ ወደሚገባው ከፍታ ልናደርሰው የምንችልበት ሁኔታ መፍጠር እንዳለብን ማሳያ ነው። ጊዜ አባክነናል። አሁንም ቶሎ ማስተካከያ አድርገን ለጥቅማችን መስራት አለብን።
በሶስት ወራት ውስጥ ከአንድ አካባቢ ብቻ 17 ቢሊዮን ብር ዋጋ ያለው ወርቅ መገኘቱ የገለጹት አቶ ጌታቸው ከዚሁ ሀብት የክልሉ መንግስት ያገኘው ገቢ እንደሌለ አስረድቷል። እንዲሁም በዚሁ ሀብት የክልሉ ችግር ለመፍታት መስራት ሲገባው ችግሩ እንዲባባስ እያደረገው ነው ሲሉ ገልጸዋል። ፌደራል መንግስት ክልሉ ውስጥ የደረሰውን ውድመት ተረድቶ እገዛ ማድረግ አለበት ሲሉ አሳስበዋል። ትላንት ንተወ በሚል ቃል ትርጉሙም ዞር ብለን የተቸገሩ ወገኖቻችን እንይ በሚል በተጀመረ ገቢ የማሰባሰቢያ መርሃ ግብር 201 ሚሊዮን ብር እስካሁን መሰብሰቡ ተገልጿል። ለአሜሪካ ድምጽ ሙልጌታ አጽባህም መቀለም።
አስከትለን የምናልፈው ወደ ዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ነው። የቀድሞ ፕሬዝዳንት ዶናልድ ትራምፕ ዩናይትድ ስቴትስ ውስጥ ልንታገለው የሚገባን የውስጥ ጠላት አለን የሚለው ንግግር በተቃዋሚዎቻቸው ውስጥ ትልቅ የትችት ማዕበል አስነስቷል። ይሁን እንጂ ሁለቱ የሪፐብሊካንና የዲሞክራቲክ እጩዎች በምርጫ ዘመቻ ቅስቀሳቸው ወቅት የሚጠቀሙባቸው የጋሉ ንግግሮች ዋይት ሃውስን የማሸነፍ እድላቸውን ሊጎዳ ይችላል በሚል የተንታኞች ማስጠንቀቂያ አስከትሏል። የአሜሪካ ድምጽ ቬሮኒካ ባልደራስ ኤግሊሲያስ ተገዘናዳችሁን ዘገባ ደረጀ ደስታ እንደሚከተል ያቀርባል።
በበርካታ ግዛቶች ቀደም ብሎ ድምጽ መስጠት በጀመረበት ወቅት ምክትል ፕሬዝዳንትና የዲሞክራቲክ ፕሬዝዳንታዊ እጩ ካማላ ሃሪስ ከትላንት በስቲያ ቀዳሚ ከጋዜጠኞች ጋር ባደረጉት ቆይታ በፖለቲካ ተቀናቃኛቸው በቀድሞ ፕሬዝዳንት ዶናልድ ትራምፕ ላይ ያላቸውን ትችት አጠናክረዋል።
ዶናልድ ትራምፕ has proven himself to be increasingly unstable and unfit.
ዶናልድ ትራምፕ ከጊዜ ወደ ጊዜ ያልተረጋጉና ብቁ አለመሆናቸውን ራሳቸው አረጋግጠዋል።
ለሁለተኛ ጊዜ ወደ ዋይት ሃውስ ሊመለሱ የሚችሉት የሪፐብሊካኑ ፕሬዝዳንታዊ እጩ ትራምፕ እንደ አውሮፓ አቆጣጠር ጥቅምት 13 በፎክስ ቴሌቪዥን ቀርበው ነበር። ሊያስቸግራቸው ይችላሉ የሚባሉ የመንግስት ቢሮክራቶችን አስመልክቶ ምን እንደሚያደርጉ ሲጠየቁ ትራምፕ የሰጡትና አወዛጋቢ መልስ በመውሰድ ሃሪስ በተደጋጋሚ ተጠቅመውበታል። ትራምፕ እንዲህ ሲሉ ነበር የመለሱት፣ የውጭ ጠላት አለን እንዲሁም የውስጥ ጠላት አለን። ትራምፕ አክለውም አንዳንድ በሽተኞች ሰዎች አሉ፣ ግራክራሪዎች፣ እብዶችና አስፈላጊ ሆኖ ከተገኘ በብሔራዊ ዘብ ወይም በጣም አስፈላጊ ከሆነ በወታደሩ በቀላሉ ሊስተናገድ ይችላል ሲሉ ተናግረዋል። ትራምፕ በኋላው ላይ ማለት የፈለጉት የዲሞክራቲክ ተቃዋሚዎቻቸውን መሆኑን እየጠቀሱ ቢናገሩም እንደ አውሮፓ አቆጣጠር ህዳር 16 ከዎል ስትሪት ጆርናል ጋር ባደረጉት ቃለ ምልልስ ደግሞ እንደገና የተናገሩትን ተመሳሳይ ነገር ደግመዋል። የሪፐብሊካኑ የኒው ሃምሽር ሀገረ ገዢ የሆኑት ክሪስ ሱኑን በኤቢሲ ቴሌቪዥን በዚህ ሳምንት ፕሮግራም ላይ ቀርበው ስለ ትራምፕ ንግግር አስተያየታቸውን እንዲህ ሲሉ ሰጥተዋል።
Nobody likes that type of stuff and that type of hyperbole, but let's look, he was president for
ማንም ሰው እንደ አይነት ነገሮችና የሃይለኝነት ስሜት አይወድም። ነገር ግን እስኪ እንመልከት። እሳቸው ለአራት አመታት ፕሬዝዳንት ነበሩ። የፖለቲካ ጠላቶቻቸውን አሳደው ነበር። አሁንም ሄደው በመሳሪያነት የሚጠቀሙበት አይመስለኝም። በመጀመሪያው ስልጣን ዘመናቸው አላደረጉትም። በዚህኛው የስልጣን ዘመቻም ያንን የግድ ማድረግ አይኖርባቸውም።
ሁለቱም ፕሬዝዳንታዊ እጩዎች እርስ በርሳቸው ለመተነኳኮል የሚጠቀሙባቸው የጋሉ ንግግሮች እየጨመሩ ቢሄዱም የፖለቲካ ተንታኞች ግን ይህ የመራጮችን ልብ በመግዛት ድምጻቸውን ለማስቀየር የሚጠቀሙበት ያሸናፊነት ቀመር ነው ማለት አይደለም ይላሉ። በቴክሳስ ኦስተን ዩኒቨርሲቲ በስነ መንግስት የትምህርት ክፍል ውስጥ የትምህርት መምሪያ ተባባሪ ፕሮፌሰር የሆኑት የፖለቲካ ተንታኝ ሻነን ኦብራይን ለቪኦኤ በሰጡት ቃለ መጠይቅ ይህን ብለዋል።
You go over the line and you disgust people who are kind of in the middle. I think there might be some people that stay home and cross their arms and are just
ከመስመር በላይ አልፈ በመሄድ በመካከለ ላይ የሚገኙ አይነት ሰዎችን የምታስቀየም ከሆነ ያ ችግር የመፍጠር አቅም ያለው ይመስለኛል። በሁሉ ነገር የተሰላቹና እጃቸውን አጣጥፈው ቤታቸው የሚቀመጡ አንዳንድ ሰዎች አሉ ይመስለኛል።
ኦብሪያን አከለውም በዚህ የምርጫ ወቅት ማንን እንደሚመርጡ ያልወሰኑ ጥቂት ሰዎች ይኖራሉ። የምርጫ ዘመቻዎቹ ግን የነሱን ድምጽ ለማሸነፍ የሚያደርጉትን ሙከራ ለማቆም ዝግጁ አይደሉም ብለዋል። ትራምፕ በዚህ ሳምንት በሰሜን ካሮላይና፣ ጆርጂያና ኔቫዳ የምርጫ ቅስቀሳ ግጅቶችን እንደሚያደርጉ እቅድ ተይዞላቸዋል። ትላንት እሁድ 60 ዓመት የሞላቸው ሃሪስ ከቀድሞው የሪፐብሊካን ምክር ቤት አባል ሊስ ቼኒ ጋር በፔንሰልቬኒያ፣ ዊስካንሰን እና ሚቺጋን የሚሰጡትን ድምጽ በየጊዜው የሚለዋውጡ መራጮችን ድጋፍ ለማግኘት ዛሬ ሰኞ ተከታታይ ውይይቶችን ያደርጋሉ ተብሎ እንደሚጠበቅ የምርጫ ዘመቻቸው አስታውቋል።
ከዚሁ ከዩናይትድ ስቴትስ የምርጫ ርዕሰ ጉዳይ ሳንርቅ ኤሌክቶራል ኮሌጅ የዩናይትድ ስቴትስ ዜጎች ፕሬዝዳንቱን የሚመርጡበትን ሂደት የምንጠቅስበት መንገድ ነው። ሂደቱ ተግባራዊ የሚሆንበት ጠቋሚ መንገድን ደረጀ ደስታ እንደሚከተለው ያሰማናል።
ኤሌክቶራል ኮሌጅ የሚባለው የአሜሪካ ዜጎች ፕሬዝዳንታቸውን የሚመርጡበት ሂደት ነው። በስተመጨረሻ አሸናፊውን የሚወስኑት ኤሌክተርስ የተባሉ የዚህ የኤሌክቶራል ኮሌጅ አባላት ናቸው። ሂደቱ እንዴት እንደሚካሄድ ቀጣዩ አጭር መግለጫ ይነግረናል።
እያንዳንዱ ፓርቲ ፕሬዝዳንታዊ እጩን ከወሰነ በኋላ ፕሬዝዳንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል። ከዚያ በኋላ ለዋናነትና ምክትል ፕሬዝዳንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ አውሮፓ አቆጣጠር ህዳር 5 ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምጽ ለመስጠት የተመዘገቡ መራጮች ለፕሬዝዳንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየአካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዝዳንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው። ኤሌክቶራል ኮሌጅ በየክልሉ በተካሄደው የድምጽ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ህዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ግዛቶች ያነሰ ድምጽ ይኖራቸዋል። ብዙ ህዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምጽ ይኖራቸዋል። የፕሬዝዳንትነቱን ቦታ ለማግኘት እጩ አብላጫውን ወይም 270 መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምጻቸውን ይሰጣሉ። አዲሱ ፕሬዝዳንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን 270 ድምጽ ማሸነፍ አለበት።
ኤሌክቶራል ኮሌጅ ስለተባለውና በስተመጨረሻ የአሜሪካ ፕሬዝዳንት እንዴት እንደሚመረጥ ነበር የተመለከትነው።
ወልዴና ደረጀ ደስታን እናመሰግናለን። በታጣቂዎች ተፈጸመ በተባለ ጥቃት 19 የሚሊሻ አባላት ኦሮሚያ ውስጥ መገደላቸውን የአካባቢው ነዋሪዎች ገለጹ። በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ በኦሮሞ ነጻነት ሰራዊት ተፈጸመ በተባለ ጥቃት 19 የሚሊሻ አባላት መገደላቸውን ቤተሰቦችና የአካባቢው ባለስልጣናት አስታውቀዋል። ከኦሮሞ ነጻነት ሰራዊት ታጣቂዎች ምላሽ ለማግኘት ያደረግነው ጥረት አልተሳካም። ገልሞ ዳዊት ዘገባለው።
ጥቅምት 7 ቀን 2017 ዓ.ም ተመረጠ በኦሮሚያ ክልል ምዕራብ ሸዋ ዞን ጀልዱ ወረዳ ክልቤ በተሰኘው ቀበሌ ውስጥ በሚገኙ የሚሊሻ አባላት ላይ የኦሮሞ ነጻነት ሰራዊት ታጣቂዎች ድንገት ፈጸሙት በተባለ ጥቃት 19ኙ መገደላቸውን፣ 5ቱ መታገታቸውንና 3ቱ ያለበት እንደማይታወቅ የሟች ቤተሰብ አባላት ተናግረዋል። አቶ አብዲስ አዲዳ የተባለ የጀልዱ ወረዳ ነዋሪ የወረዳው ሚሊሻ አባል የነበሩት አባቱ አቶ ዲዳ ማራ በታጣቂዎች መገደላቸውን ለአሜሪካ ድምጽ ተናግረዋል።
ለላማቱ ፕሬታዬ ኦምሽኔቱ ኡመዳቴ ድሩቱ ገንደ ክልቤ አቦ ከጀለሞቲ
በዚያን ቀን ክልቤ አቦ በሚባል ቦታ የሸኔ ኃይሎች ከፍተኛ ተኩስ ከፍተው ነበር። ሚሊሻዎቹ ደግሞ የህዝብን ሰላም እንዲጠብቁ ነበር የተላኩት። ሸኔ ትልቅ ኃይል ነበረው። ብሬንና ስናይፐር የታጠቁ እንዲሁም ብዙ ቁጥር እንደነበሩ ነው የተነገረው። እናም ሚሊሻ አባላቱ የአካባቢው መንግስት ጸጥታ አስከባሪ ኃይል እንዲደርስላቸው እየጠየቁ ነው የተገደሉት።
አብዲሳ በዚሁ ቀን አባቱን ጀምሮ ሌሎች ሟች የሚሊሻ አባላትን አስከሬን ማንሳቱንም አክሎ ይናገራል።
አባቴ የትጅራ ወቡሪ አማራ ይላል።
ከተገደሉት ውስጥ የ48 ዓመት ጎልማሳው አባቴ ድዳ ማራ ይገኝበታል። አባቴ በፊት የከታ ሰሊላ ቀበሌ አስተዳዳሪ ነበር። አሁን አዲሱ የገጠር ቀበሌ መዋቅር ሲመጣ ነው ምልሻ ይሆነው። መንግስት አስከሬኑን እንኳን ሄዶ አላነሳም። እኔ ነኝ ሰው ሳጣ ብቻዬን በሞትም በአባቴ ሬሳ ላይ ልሙት ብዬ ሄጄ ያነሳሁት። በቦታው ሲደርስ የ19 ሰዎችን አስከሬን አየው። ከነ ትጥቁ ያገኘሁት አስከሬን የአባቴን ብቻ ነበር። የሌሎቹ ትጥቅ ግን ተወስዷል። አስከሬኑን ሐሙስ ተሸክሜ አምጥቼ ጀልዱ ጎጆ ከተማ አስቀበርኩ። የለቅሶ ስነ ስርዓቱ የተከናወነው ግን ትላንት ነው።
በዚህ ጥቃት አባታቸውን እንዳጡ የገለጹትና በአካባቢው አለ ባሉት የጸጥታ ችግር ስማቸው እንዲጠቀስ ያልፈለጉ የጀልዱ ወረዳ ነዋሪም እንዲህ ይላሉ።
ያለው ታሪክ ወጥቆ ጌታ ጋር በርየት ነው። ይሄ ወረዳ አባዚ ያቶ ኮባዚ ያረውለቶ
ጠዋት 11 ሰዓት አካባቢ የአባቴ ጓደኛ ስልክ ሲደውልልን ነበር። በሰላም እንዳደሩ ነግሮን ትንሽ ቆይቶ ስልክ ስንደውል አያነሳም። ከዚያ መልሰን ዳግም ስንሞክር የኦነግ ሸኔ ሰራዊት አንስቶ አዋራን። ጥቃቱን ያደረሰው ሸኔ ነው። በቦታው የነበሩት 36 ነበሩ ይባላል። ከዚያ ውስጥ 19 ተገድለው ቀብራቸው ተፈጽመዋል። በሕይወት ያሉም አሉ። ወደ 5 የሚሆኑ ታግተው ታጣቂዎቹ ገንዘብ እየጠየቁባቸው ናቸው። ሌሎች ደግሞ የት እንደደረሱ ያልታወቁም አሉ።
ነዋሪው የ57 ዓመት ጎልማሳ አባታቸው በዚሁ ጥቃት እንደተገደሉም ያብራራሉ።
የተገደሉት አባቴ አቶ ያደሳ ዋሬ ይባላሉ። የ57 ዓመት ጎልማሳ ናቸው። የጀልዱ ወረዳ ጎጆ ከተማ ነዋሪ ነበረ። በግድ ነው ወደዚያ የተላኩት። ጥቃቱ እንደተፈጸመ ወደ ቦታው ሄጄ ነበር። ነገር ግን ታግተው ተወስደዋል ሲባል ቆይቶ በኋላ ወበሌ አቦ አካባቢ ትንሽ ራቅ ብሎ መገኘቱን አወቅን። ከዚያ አስከሬኑን ወስደን ሥርዓተ ቀብሩን አደረግን። ቀብሩ ባለፈው ሐሙስ፣ ለቅሶው ግን ትላንት ነበር የተከናወነው።
ቪኦኤ ያነጋገራቸው የሟች ሚሊሻ ቤተሰብ አባላት የሁሉም 19ኙ አስከሬን ሥርዓተ ቀብር በጀልዱ ወረዳ ጎጆ ከተማ መፈጸሙን ገልጸው፣ ነገር ግን በጀልዱ ወረዳ አስተዳደር ላይ ሚሊሻዎቹ በቂ ትጥቅና ብቃት ሳይኖራቸው ወደ ጠላት አስተማርተዋቸዋል ሲሉም ቅሬታ አቅርበዋል። አቶ አብዲሳ ዲዳ እንዲህ ይላሉ።
ቀበሌው በመንግስት ቁጥጥር ስር አልነበረም። ቅርብ ነው መከላከያ ሄዶ ተቆጣጥሮ በኋላ ላይ ሁኔታው ሲብስ የለቀቀው። ከዚያ በኋላ የጀልዱ ወረዳ አስተዳደር ሚሊሻዎቹን በግድ አስተማራቸው። አባቴን ጨምሮ የላኩት በቂ ትጥቅና ስልጠና የላቸውም። በፊት ሸኔን ሸሽተው ወደ ከተማ የገቡ ሰዎች ናቸው።
የ57 ዓመት ጎልማሳ አባታቸውን እንዳጡ የገለጹት ሌላ የጀልዱ ወረዳ ነዋሪም በዚሁ ላይ ሲያክሉ፣
በግድ ነው የተሰማሩት ወደ ቦታው። ለዚህም ተጠያቂው የወረዳው አስተዳደር ነው። ምክንያቱም የተሰማሩት ሰዎች ደካሞች፣ በሽተኞች ነበሩ። ለምሳሌ አባቴ ማክሰኞ ዕለት ወደ ከልቤ ሲሰማራ መንገዱ ጋራ ስለነበረ ሰዎች ናቸው ትጥቁን እንኳን የተሸከሙለት።
የጀልዱ ወረዳ አስተዳደር የሐሙሱን ግድያ በእርግጥ መፈጸሙን አረጋግጧል። አቶ ታመና ቶምሳ የወረዳው ሚሊሻ ጽሕፈት ቤት ባልደረባ መሆናቸውን ነው የገለጹት።
ክልቤ ቀበሌ ብቻ ሳይሆን በሌሎች አጎራባች የገጠር ቀበሌዎች ሚሊሻ አባላቶች ሰላም ለማስከበር ሲንቀሳቀሱ ቆይተዋል። ይህም መሞትም መገደልም ይኖራል። ያው ጠላት እንዳወራው ሳይሆን የሞቱት አባላት አሃዝ ከጥቅምት 6 በያዝነው 2 አባላት ተገድለው ነበር። ከዚያ ባለፈው ሐሙስ ደግሞ 17 በአጠቃላይ 19 ሰዎች ተገድለዋል። ሌሎች 5 የሚሆኑ ደግሞ ታግተው በዚሁ ሌቦች ኃይሎች ተወስዷል።
አቶ ታመነ ይህን ጥቃት የፈጸሙት ሸኔ ሲሉ የገለጹት ታጣቂ ኃይል መሆኑንና የድርጊቱ ፈጻሚዎች በቁጥጥር አለመዋላቸውንም ተናግረዋል። የሟቾች ሚሊሻ ቤተሰቦች ወረዳው ሚሊሻዎቹን አለበቂ ትጥቅና ስልጠና ወደ ቦታው ልኳቸዋል ሲሉ ላሰሙት ክስ አቶ ታመነ ምላሽ ሲሰጡ እንዲህ ይላሉ። አቶ ታመነ በተቻለ መጠን የትጥቅ ድጋፍ የሚሰጠው ትጥቅ የሚያመርተው አካል ነው። እኛ ትጥቅ አናመርትም። በወረዳ ደረጃ ጠይቀን ያገኘንን መሳሪያ አልነፈግንም ይላሉ። ነዋሪዎች አሁንም በምዕራብ ሸዋ ዞን ጀልዱ ወረዳ ክልቤ ቀበሌ በኦሮሞ ነጻነት ታጣቂዎችና በመንግስት ኃይሎች መካከል ተኩስ መቀጠሉን ሲገልጹ፣ የወረዳው ሚሊሻ ጽሕፈት ቤት ባልደረባ መሆናቸውን የገለጹት አቶ ታመኒ አቶምሳ መንግስት የቀበሌውን ሰላም ወደ ቦታው ለማስመለስ እየሰራ ነውም ብለዋል። ይህ እንግዲያ በተመለከተ ከኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባይ ወደ ተርቢ ምላሽ ለማግኘት ተደጋጋሚ ሙከራ ብናደርግም ሳይሳካ ቀርቷል። የኦሮሚያ ሚሊሻ ኃይል በድንጋጌ ደረጃ ከ1992 አንስቶ በአዋጅ የተዋቀረ ኃይል ሲሆን አባላቶቹም ከየቀበሌው በሕዝብ ጥቆማ የሚመረጡና በያዙት ትጥቅ የአካባቢውን ሰላም እንዲጠብቁ ኃላፊነት እንዳላቸው ይደነግጋል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁ የጥቅምት 11 2017 ዓመተ ምህረት የሰኞ ምሽት መሰናዷችን ነው። ለመጀመሪያው ምዕራፍ ያዝናቸው አጫጭር ዘገባዎች እዚህ ላይ ተጠናቀው ዘለጎዳሉት ዘገባዎቻችን ምን ሻገርበት ሰዓት ላይ እንገኛለን። አብራችሁን ትቆዩ ዘንድ በአክብሮት እንጋብዛለን። የሁለተኛው ምዕራፍ የመጀመሪያው ዘገባችን ሳምንታዊው ሐኪሞን ይጠይቁ ነው። በሕክምና የበጎ አድራጎት አገልግሎት የ25 ዓመታት አገልግሎት ጉዞ ይሰኛል። የተመሰረተበትን 25ኛ ዓመት መታሰቢያ ከትላንት በስቲያ ቅዳሜ ከዋሽንግተን ዲሲ ወጣ ብላ በምትገኘው የአርሊንግተን ከተማ ባካሄደው ዓመታዊ የሕክምና ሳይንስ ጉባኤ ያከበረው ፒፕል ቱ ፒፕል በተሰኘ የእንግሊዝኛ መጠሪያው ይበልጡን የሚታወቀው የሕክምና በጎ አድራጎት ባለሙያዎች ማህበርን የተመለከተ ዘገባ ነው። ዋና መቀመጫውን በዩናይትድ ስቴትስ ያደረገው ፒፕል ቱ ፒፕል አብዛኞቹ አባላቱ ኢትዮጵያውያን የሕክምና ባለሙያዎች ቢሆኑም ኢትዮጵያውያን ያልሆኑ ከፍተኛ እውቅና ያላቸው የሕክምና ባለሙያዎችም ለአመታት የተሳተፉበት ነው። ከሕክምና አገልግሎቶችና የሕክምና ትምህርት ተሳትፎዎቹም በተጨማሪም በሌሎች እርዳታ የሚሹ ማህበራዊ ጉዳዮች ላይ አስተዋጽኦ ሲያደርግ የቆየ ገባሬ ሰናይ ድርጅት ነው። ይህንኑ መነሻ በማድረግ ከድርጅቱ አመራር አባላት ሁለቱን ጋብዘው ባጭሩ ያወያየው አሉላ ከበደ ነው። ወደዛ ነው የምናልፈው።
ኢትዮጵያ ውስጥ ባለፉት በርካታ አመታት በተለይ በሕክምና ላይ ያተኮሩ ስራዎችን በመስራት የሚታወቀው People to People የተባለው የበጎ አድራጎት ድርጅታቸው በዘንድሮ ጉባኤውም ባለፉት 25 አመታት ጉዞ እንዳደረገው ሁሉ ወቅታዊ ሆነ አንድ ጭብጥ መርጦ የዘርፉን ባለሙያዎች አወያይቷል። በግርድፉ ወደ አማርኛ ሲመለስ የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ በሰጠውና ከትላንት በስቲያ በተካሄደው መድረክ የቴክኖሎጂውን በረከቶችና ፈተና ቀደም ሲል ከተዘገቡ ቴክኖሎጂዎች ጋር በማነጻጸር የድርጅቱ መስራች ፕሬዚዳንት ዶክተር ናውጋው ማህሪ እንዲህ አስረድተዋል።
እንግዲህ 25 አመት በተለያየ ፕሮጀክቶች ብዙ ሙከራው ተደርጓል። ደግሞ 25 አመት ሲባል እንዲሁ ዝም ብሎ ያለ ምንም ችግር አይደለም። ሆኖም ግን ዋና መመሪያችን እኛ አለንበት ላይ የደረስነው ሀገራችን ህዝባችን ስለረዳን ስለሆነ እኛ ደግሞ እዚህ ከደረስን በኋላ ላስተማረን ህዝብ የሚቻለውን መርዳት ደግሞ እግዚአብሔር የሚወደው አካሄድና ስራ ነው በሚል ነው። እሱ ነው ትልቁ የኛ ችግር ቢያጋጥመን ወደፊት ለመሄድ ሞራል የሚሰጠን። ከዚህ አንጻር አሁን ደግሞ ከ25 አመት በኋላ ቆም ብለን እንዴት ነው ወደፊት በምን መንገድ ነው እስካሁን ሰራነው ላይ ምን ቢጨመር ጥሩ ነው፣ ምን ላይ ፕራዮሪቲ እንስጥ በሚባልበት ጊዜ አርቲፊሻል ኢንቴሊጀንስ ያ ሜዲካል ስኩል እያለ ፔጀር አልነበረም፣ አይፎን አልነበረም። ወደድነውም ጠላነውም ያ ይቀጥላል። ኢትዮጵያ አይፎን እንዴት አድርጎ ነው የሚጠቀመው የሚቻል አይመስለንም ነበረ። ግን አሁን ብዙ ሰው ከጠርስ ሳይቀር አይፎን አለ። ስለዚህ ትክክል ነው፣ የአርቲፊሻል ኢንቴሊጀንስም ብዙ ምንድነው እንዳሁም ጋ ስብሰባ ላይ ሲንገንገን የሰው ልጅ በጭንቅላቱ ያስባል። አርቲፊሻል ኢንቴሊጀንስ በምንበት ጊዜ የማሰብ ሁኔታው በምንድን ነው የሚሄደው የሚል ጥያቄ የሚተነሱ ዳታ አልጎሪዝም ላይ የተመሰረተ ነው። በአሁኑ ሰዓት አፍሪካ ውስጥም ገብቷል። ሳውዝ አፍሪካ፣ ናይጄሪያ፣ ሩዋንዳ፣ ኪጋሊ። አሁን አንድ ኤክስፐርት ናይጄሪያ ከናንዳች ኦርጋናይዜሽን ማናጀር ሐኪሞቹ ናይጄሪያ ውስጥ በሽተኞችን በሚያናገሩበት ጊዜ ኖታቸውን ለመጻፍ ኤአይ ይጠቀማሉ። ኤክስፐርቶች እዚያ ላይ እንደተናገሩት ኤአይም ልክ በውስጥ እንደምናውቀው ለመጠቀም ትክክል ነው። ኢንፍራስትራክቸር በጣም ወሳኝ ነው። ዲጂታል ሊትሬሲ ወሳኝ ነው።
ከሁለት አስርት ዓመታት በላይ በዘለቀ ጉዞ በሀገር ውስጥ ካሉ የሙያ አጋሮቻቸው ጋር በመተባበር ያዘጋጇቸውን የከፍተኛ ትምህርት ፕሮግራሞች ጨምሮ ድርጅታቸው ፒፕል ቱ ፒፕል ካከናወናቸው አበይት ስራዎች አንዳንዱም በመጥቀስ ያስረዱት ደግሞ የድርጅቱ ስራ አመራር ኃላፊና የህክምና ተልእኮ ፕሮግራሞች ዲሬክተሩ ዶክተር አብርሃም በትረ ናቸው።
መድኃኒቶችን አፈላልጎ በመስጠት አዳሪ ትምህርት ቤትን በመክፈት ከቤት እናትና አባታቸውን ያጡትን እነሱን አሰባስቦ እነኛ ልጆች እስካሁን ድረስ ይሁን ለ20 ዓመት አካባቢ የተረዱ ትልቅ ደረጃ ላይ የደረሱ ዶክተር፣ ኢንጂነር እንደዚሁም ሎየር ሁሉ የሆኑ አሉ። ኢመርጀንሲ ሜዲሲን ሬዚደንሲ ፕሮግራም፣ ኒውሮሎጂ ሬዚደንሲ ፕሮግራም በማቋቋም ከዚህ በፊት ኢትዮጵያ ውስጥ ኖሮ ማያውቀውን ሀገራችን ህዝብ የዛ ተጠቃሚ እንዲሆን ስፔሻሊስት ማግኘት ማለት ትልቅ ነገር ነው። ከዚሁ በመቀጠል ደግሞ አሁን ትላንትናም እንደተነገረው የአክሬዲቴሽን ፕሮግራም፣ የአክሬዲቴሽን ማለት ኳሊቲ ማለት ነው። ያ ደግሞ ሀገራችን አፍሪካ ካሉም የአሜሪካም ካሉ ኢንስቲትዩሽኖች እኩል እንድትሆን ተማሪዎቻቸው ወይም ደግሞ ሐኪሞቻችን ፕሮፌሽናሎቻችን እኩል አስተዋጽኦ እንዲኖራቸው ትምህርት ቤቶቹ አክሬዲት መሆን ስለነበረባቸው ከጤና ጥበቃ ጋራ በመተባበር አሁን የአክሬዲቴሽን ፕሮግራሙ ብዙ ስራዎችን ተሰርቶ አክሬዲትን የሚሆኑበት ሁኔታ አለ። ከዶክተር ከበደ ከዶክተር አንተነህ እና ዶክተር ናውጋው ጋር በመሆን ሄማቶሎጂ አንኮሎጂ ፌሎሺፕ ፕሮግራም መስርተው እዛም ላይ እየተሰራ ነው። በሜዲካል ሚሽኑ ዳታ በማድረግ ወደ 15 የሚሆኑ ሚሽኖችን እያንዳንዱ ፊዚሽያኖችን የጤና ባለሙያዎችን በማስተባበር ወደ 300-400 ሺህ ዶላር አካባቢ አውጥተን እርዳታ አድርገናል። ትምህርት ቤቶች ፈራርሰው ነበር፣ ትምህርት ቤቶችንም እንደዚሁ ጠግነናል እና በአጠቃላይ ለ5 ዓመታት የተሰሩት ስራዎች እንዲሁ ባጭሩ የሚገለጹ ሳይሆኑ ብዙ ነገሮች ናቸው።
የኤችአይቪ ኤድስ ወረርሽኝ ስርጭት እጅግ ከፍተኛ ደረጃ ላይ ደርሶ በነበረበትና የብዙ ሰዎችንም ህይወት በቀጠፈበት እንደ አውሮፓውያን የዘመን አቆጣጠር በ1990ዎቹ መገባደጃ ያን አስከፊ ሁኔታ ለመለወጥ ታልሞ መመስረቱን ያስታወሱት ዶክተር ናውጋው በበኩላቸው እጅግ ግዙፍ የማህበረሰብ ፈተና ለመቅረብ በሚደረገው ጥረት ለማገዝ የተጀመረው ጥናቸው የመጣበትን ጎዳና በውይይታቸው እንዲህ ቃኝተውታል።
የተመሰረተው በፈረንጆች 1999 ነው። ዋና የተመሰረተበት ምክንያት በጊዜው HIV/AIDS ትልቅ ችግር ነበረ። በዓለም ካለው HIV/AIDS 90% ኢትዮጵያ ነበረ። በጊዜው ደግሞ የኢትዮጵያ ፖፕሌሽን ከዓለም ጋር ሲወዳደር 1% ነበር። እንግዲህ እነዚህ ቁጥሮች ምን ያህል ትልቅ ችግር እንደነበረ ሊጠቁም ይችላል። እና ምንድነው ያኔ አንደኛ አዲስ በሽታ ነበረ እና ደግሞ በጣም ፕራይቬት በሆነ መንገድ ስለሚተላለፍ ሰው ማመመኝም ለማለት ፍራቻ፣ ጥቃይ፣ ሪጀክት መደረግ ብዙ ነበረ እና የመጀመሪያው 4-6 በዌን ውስጥ እኛን ሁን ያሰለጠኑ ሰዎች አስተባብረን ገና ፒፕል ቱ ፒፕል ሳይመሰረት ማለት ነው ችግሩ ከባድ ችግር እንደነበረ ግንዛቤ ስለነበረ ኢትዮጵያ ሄደን የመጀመሪያውን ኮንፈረንስ ተደረገ። ያ ኮንፈረንስ ብዙ አይን ገለጠ። በሚዲያም ብዙ ከፈረጅ ነበረው። በየቦታውን ሄደን ካየን በኋላ እንዴ ነው ይሄ ችግር? በጊዜው በጦርነት በምን ከሞተ የበለጠ በኤችአይቪ ኤድስ የሞተው ይበርታል። ትምህርት ሰጥታ ያደረሰችን ነገር ምን ማድረግ አለብን? የኢንፎርሜሽን ክፍተት ነበር፣ የጤና ክፍተት እና ይህንን ከማስተማር ነው የተጀመረው። ከዚያ ቀጥሎ ደግሞ በበሽታው ምክንያት ወላጅ አልባ የሆኑ ልጆችን ለኢዳን ሴንተር እናደርግና እየሰበሰቡ 600-800 የሚሆኑ ህጻናት ጋር ማክበር ነበረ። ግን ይሄ ደግሞ የአንድ ቀን ነው። ወደፊት ቀጣይ በሆነ መንገድ ሲባል ትምህርት ቤት ተከፈተ። ቅድም ዶክተር አብርሃም ለካነጋ ያደረገው ያ ትምህርት ቤት ደግሞ በተለይ ሴቶች ባህላዊ ትምህርት ቤት ትንሽ የፋይናንሻል ችግር ያለባቸውን ደግሞ በተመላላሽ ተገቢ እርዳታ ሲደረግ ቆየ። መጀመሪያ ይሄ ሲጀመር ኤችአይቪ ኤድስ እንኳን ኢትዮጵያ እዚህ ሀገርም በውጭ መድኃኒት አልነበረው። በኋላ መድኃኒቱም እየተገኘ ሴት እነዚያ መድኃኒቶች ኢትዮጵያ ውስጥ ሬጅስተር ሳልነበሩ አንድ የመጀመሪያ ፍልኮናዞር ለሚባለው ጉሮሯቸው የሚቆስሉ ጭንቅላታቸው ለሚቆስሉትም የሚሰጥ መድኃኒት እና ፍቱ የሆነ ረዝም ጊዜ ለመኖርም የረዳ መድኃኒት ነው። ጤና ጥበቃና ፋይዘርን አገናኝተን ለያ መድኃኒት በነጻ ላልተወሰነ ጊዜ ኢትዮጵያ ውስጥ እንዲገባ ተደርጓል። ከዚያ በኋላ ፒፕል ቱ ፒፕል ሲመሰረት አንድ ችግር ሲመጣ የህዝብ ችግር በህዝብ የሚፈታ በሚል ነው መመሪያችን። እና አንደኛው ፒፕል ቱ ፒፕል በአሜሪካን የተቋቋመ ሲቋቋሙ የወገናችንን ችግር በወገናችን ይፈታል። እና ፒፕል ቱ ፒፕል ደግሞ እንደ ድልድይ ሆነና ቴክኖሎጂን ኖሌጅን ወደ ኢትዮጵያ ያስተላልፋል። ያቱም አንዳገም ከደህንነትም በቴክኖሎጂም ለማድረግ ትምህርት እና ጤና ያስፈልጋል። አውሮፓን ብንወስድ፣ አሜሪካን ብንወስድ፣ ከሌላው ከአፍሪካ ከኤዥያ የሚሻሉት በትምህርት በጤና ስለበለጸጉ ነው እና በትምህርት ያልበለጸገ ሀገር ለማድረግ ከባድ ነው። ስለዚህ እኛም የምንችለውን ደግሞ ኢትዮጵያ ካሉ ከዩኒቨርሲቲዎች ጋር አብሮ በመስራት በተለይም ከመጀመሪያው ጀምሮ ከጤና ጥበቃ ጋር ለረጅም ጊዜ በመሰራረም ጤናን ትምህርት ላይ ብዙ ተሰርቷል።
በአማርኛው ግርድፍ ስያሜው የሰው ሰራሽ ልህቀት በ21ኛው ክፍለ ዘመን የሕክምና አገልግሎትና የሕክምና ሳይንስ እርግጥ አፍሪካ ፈጥና የምትጨብጠው የቴክኖሎጂ እመርታ የሚል ስያሜ የሰጡትን የሰው ሰራሽ ልህቀት ቴክኖሎጂ በተለይ ለዘመናዊ ሕክምና የሚቸራቸውን በረከቶችና የሚደቅናቸውን ፈተናዎች መልከት ባደረጉበት ውይይት ቁጥራቸው የበዙ ብርቱ ደንቃራዎች ለተጋረጡባት አህጉር አፍሪካ እንደምን ተጨባጭ ፋይዳዎች ያስገኝ ይሆን? ምን አይነት ስራዎችስ ይጠብቃሉ? የሚሉትን ጨምሮ በውይይቱ የተሳተፉትን የሕክምናና የቴክኖሎጂ አዋቂዎች ጋብዘን በስፋት እንወያያለን። ለአሁኑ ግን የድርጅቱን መስራች ፕሬዝዳንት ዶክተር ናውጋው ማሃሪንና የድርጅቱን ስራ አመራር ኃላፊና የሕክምና ተልእኮ ፕሮግራሞች ዲሬክተር ዶክተር አብርሃም በትረን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።
አስከትለን የምናልፈው ደግሞ ወደ አፍሪካ ነክ ርዕሰ ጉዳዮች ነው። ተከታዩ ዘገባችን ደቡብ ሱዳን ያለ እድሜ መዳረን ለማስወገድ ያዘችውን አዲስ ጥረት ይቃኛል። ደቡብ ሱዳን በትምህርት ቤቶች በሴቶችና ሴት ተማሪዎች ብዛት ያለውን ልዩነት ለማጥበብ ትልቅ ጥረት በማድረግ ላይ ትገኛለች። መፍትሄ ይሆናል ዘንድም ልጅ ያላቸው ታዳጊ ልጃገረዶችን ትምህርት ቤት እንዲገቡ በማድረግ የተያያዘችው ጥረት ትልቅ ውጤት እያመጣ መሆኑ ተነግሯል። ይህ የደቡብ ሱዳን አዲስ መርሃ ግብር በልጅነት የልጅነት ሆኖ ትምህርታቸው የተሰናከለባቸውን ትምህርታቸውን እንዲቀጥሉ አስችሏል። ሺላ ፖኒ ከጁባ ያጠናቀረችው ዘገባ ዝርዝሩን ይዛል ቆንጅታዬ እንደሚከተለው ታቀርባለች።
This is a very serious issue that the state or the country calls us.
ደቡብ ሱዳን የምትባለውን ሀገር መንግስት ትኩረት ሊያገኝ የሚገባ ከባድ ችግር ነው። በአብዛኛው ደግሞ የሚጎዱት ሴቶችና ልጃገረዶች ናቸው።
የደቡብ ሱዳን ምክር ቤት አባሉ ጁል ኖምጌክ ዳንኤል የታዳጊ ልጃገረዶች ያለድሚያቸው በግዴታ መዳር በሀገሪቱ በአሳሳቢ ደረጃ እየተባባሰ መሆኑን ሲናገሩ ነው የሰማነው። በደቡብ ሱዳን በበርካታ ማህበረሰቦች ውስጥ ያለድሚያ መዳር አሁንም የተስፋፋ ነው። ልጃገረዶች ብዙውን ጊዜ ካለድሚያቸው ለባል የሚሰጡት ለወላጆቻቸው የኢኮኖሚ ድጋፍ ዋስትና ስለሚሆኑ ነው። ታዲያ ታዳጊ ሴቶች ልጆች በልጅነት ሲዳሩ የመማር መብታቸው መገፈፍ ብቻ ሳይሆን የድህነት አዙሪቱም እንዲቀጥል ነው የሚያደርገው። ፋጢማ የአንደኛ ደረጃ ትምህርቷን ልትጨርስ የመጨረሻው አመት ላይ ሳለች ሳትወድ በግዷ ተዳረች። ወላጆቿ ፋጢማን የዳሯት ቤተሰቡ በወደቀበት የኢኮኖሚ ችግር የተነሳ እንደሆነ ይናገራሉ። ፋጢማ በመዳሯም ትምርቷን ለማቋረጥ እንደተገደደች ነው የምትናገረው።
I was forced by my parents to get married. That's why I passed to
Jordan. ወላጆቼ አስገድደው ዳሩኝ እናም ትምርቴን ማቋረጥ ነበረብኝ። በናይ ላይ የደረሰውም ከፋጢማ ጋር ተመሳሳይ ነው። ናይ የመጀመሪያ ልጇን ሁለተኛ ደረጃ ትምርቷ መጨረሻ አመት ላይ ሳለች ነው ወለደች። ወላጆቿ መጸነሷን ሲያውቁ የሚያደርጉላት እርዳታ በሙሉ እንዳቋረጡ ተናገራለች። ትምርቷም ተቋረጠ። ሳረግዝ ከወላጆቼ አገኘ ነበረውን እርዳታ በሙሉ ተከለከልኩ። አሁን ራሴንም ልጄንም ለማኖር ብቻዬን ተጨረጨረው። ናይ ታዲያ ትምርቷን ለመቀጠል ቆርጣ ልጇን በወለደች በመንፈቋ ወደ ትምርት ቤት ተመልሳ ገባች። ማህበረሰቡ ውስጥ ከተለመደው ውጪ በወሰደችው በዚህ እርምጃም ናይ በአሁን ወቅት ያምቢዮ ከተማ በሚገኘው ሴንት ጃን ካቶሊክ ዩኒቨርሲቲ የንግድ ስራ አስተዳደር ዲግሪዋን ለማግኘት በመማር ላይ ነች። ሌላይቱ ኔሊ ደግሞ እንደ ፋጢማና ናይ ወላጆቿ የሷን ትዳር መያዝ የኢኮኖሚ ጥቅም አድርገው እንዳዩት ነው የምትናገረው። በሰፈራቸው የሚኖር አንድ ወንድ ለወላጆቿ እሷን ከዳሩለት ብዙ ላሞችና 1 ሚሊዮን የደቡብ ሱዳን ፓውንድ ጥሎሽ ሊሰጣቸው ቃል ሲገባ አስገድደው ሊድሯት ተነሱ። ኔሊ ግን የራሷ ህልም ነበራትና እሺ እኔ የመረጥኩትን ሰው ትምርቴን እንድቀጥል ሊፈቅድ እስከተስማማ ድረስ አገባለሁ አለቻቸው።
I got a man because my parents were not paying me school. Then he said that I should...
አንድ ሰው አገባው ምክንያቱም ወላጆቼ የትምርት ቤት ክፍያዬን አንከፍልም አሉ። እሱ ደግሞ መጀመሪያ ልጆችና የትምርት ቤት ክፍያሽን እከፍላለሁ አለ። በዚያ ምክንያት ነው አርግዤ ትምርቴን ያቋረጥኩት። አሁን የትምርት ቤት ክፍያዬን ሊከፍል ተስማምቷል። የደቡብ ሱዳን ምክር ቤት አባሉ ጂል በልጅነት በግዴታ የመዳር ባህልን ማስወገድ የሚቻለው እጅግ ስር የሰደደ ልማድ በመሆኑ በተቀናጀ ጥረት ብቻ መሆኑን ያስረዳሉ።
It is hard to eliminate or deal with or even to minimize because of cultural aspect.
ከባህል ጋር የተያያዘ ስለሆነ ለማስወገድ ያስቸግራል። በልጅነት በግድ መዳር በአውንታዊነት እንጂ በአሉታዊነት አይታይም። ስለዚህ ይህንን ባህል ለማጥፋት የግድ በመንግስት ደረጃ ጥልቅ የሆኑ ፖሊሲዎች ማውጣት ያስፈልጋል።
ሴት ልጆችን ማስተማር ቅድሚያ ትኩረት በማይሰጡ ማህበረሰቦች ውስጥ የተወሰነ ያመለካከት ለውጥ እየታየ ሲሆን ይህ የሆነው የተለያዩ ዓለም አቀፍ ድርጅቶች ከስር ጀምረው ማህበረሰቦች ውስጥ የማንቃት ስራ ስለሚሰሩ እንደሆነ ተነግሯል። ፋቲማ ወላጆች ለሴት ልጆቻቸው ትምህርት ትኩረት እንዲሰጡ ትመክራለች።
I would not like my, most especially my girl children, to pass through the same life that I have passed.
ሴት ልጄ እኔ ያሳለፍኩትን አይነት ህይወት እንድታሳልፍ በፍጹም አልፈልግም። ለሁሉም ልጆቼ እኩል የመማር መብታቸውን አከብርላቸዋለሁ። የሚያስፈልጋቸውን ድጋፍም ለሁሉም እሰጣለሁ። የደቡብ ሱዳን የትምህርት ሚኒስቴር ትምርታቸውን ያቋረጡ ተማሪዎች ወደ ትምህርት ገበታ እንዲመለሱ ለማድረግ ሲሰራ መቆየቱን ይናገራል። በሚኒስቴሩ መረጃ መሰረት ከሀገሪቱ ልጆች ውስጥ 70% ማለትም ከ2.8 ሚሊዮን የሚበልጡ ልጆች ከትምህርት ውጪ ናቸው። ለዚህ አበይት ምክንያቶቹ ግጭቶች፣ መፈናቀልና ያለድሜ መዳር መሆናቸውንም አመልክቷል። ህጻናት አድነን የመሳሰሉ ዓለም አቀፍ ግብረሰናይ ድርጅቶች የልጃገረዶች ትምህርትን በመደገፍ የጎላ ሚና እየተጫወቱ ነው። በተለይም እንደ ፋቲማና ናኤ ያሉ ወጣት እናቶችን ይረዳሉ። አይዛክ ኦቴ የህጻናት አድን የትምህርት ዘርፍ የቴክኒክ ባለሙያ ናቸው። ድርጅታቸው ስለሚያደርገው ጥረት ሲያወሱ
Save the Children has been very deliberate in supporting girls in school.
ህጻናት አድን ለሴቶች ልጆች ትምህርት ብርቱ ድጋፍ ሲሰጥ ቆይቷል። በርግዝና ምክንያት ትምህርታቸውን ያቋረጡ ታዳጊ ወጣት እናቶች ተመልሰው ገብተው ትምህርታቸውን እንዲቀጥሉ ብዙ ድጋፍ እንሰጣለን። ትምህርት በጊዜው በሚባለው መርሃ ግብር አማካይነት በሚሸፈን ወጪ የትምህርት ቤት ዩኒፎርም፣ የትምህርት ቤት ቁሳቁስ እንሰጣለን። የትምህርት ቤቶች ባለስልጣናት ወጣትናቶችን እንዲቀበሉ እንሟገታለን።
ወጣትናቶችን ወደ ትምህርት ገበታ እንዲመለሱ ማድረግ በትምህርት እንዲልቁ ከማድረግ ባለፈ የተሻለ ህይወት እንዲኖራቸው መሰናክሎችን ማለፍ እንዲችሉ ይረዳል። እናም ለደቡብ ሱዳን ያለድሜ መዳርን መታገል ልጃገረዶቹ ትምርታቸውን እንዲቀጥሉ ማስቻል ለመጻኢ ዜጎቿ ብሩህ የወደፊት አቅጣጫ ለመፍጠር ወሳኝ እርምጃ ነው።
የተከበራችሁ አድማጭ ተመልካቾቻችን ዝግጅታችንን እያጠናቀቅን ነው። ከዛ በፊት ግን አሁን ዘግየት ብሎ በደረሰን መግለጫ መሰረት በመርካቶ ሸማ ተራ አካባቢ የተከሰተ የእሳት አደጋ በንብረት ላይ የደረሰ ጉዳት መድረሱ ተሰምቷል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይሄንኑ በፌስቡክ ገጻቸው ላይ አጋርተዋል። የተከሰተውን የእሳት አደጋ ለመቆጣጠር ከእሳት አደጋና ስጋት መከላከል እንዲሁም ከአካባቢው ማህበረሰብ ጋር በመሆን ርብርብ እየተደረገ ሲሆን አደጋው ቶሎ ለመቆጣጠር እየተደረገ ያለው ጥረት አደጋች ያደረገው የአካባቢው መንገድ በእሳት አደጋ መኪና በተማላው ሁኔታ ለመንቀሳቀስ አስቸጋሪ ሆኖ በመገኘቱ መሆኑን ጠቅሰዋል። ይሄንን ያገኘነው ከ አዲስ አበባ ከተማ ከንቲባ አዳነች አቤቤ የፌስቡክ ገጽ ላይ ነው የተካተተ። እንግዲህ በነገው ምሽት በዚህ ዝን ዘገባ ዝርዝር ወደናንተ የምናደርስ ይሆናል። አስከትለን የምናልፈው ወደ ሰኞ ምሽት የስፖርት ዘገባዎቻችን ነው። ሀብታሙ ስዩም።
ከመቶ በላይ የሚሆኑ ሴት እግር ኳስ ተጫዋቾች ስብስብ ዓለም አቀፉ የእግር ኳስ ፌዴሬሽን ከግዙፉ ዓለም አቀፍ የነዳጅና ጋዝ ኩባንያ ሳውዲ አራምኮ ጋር ያለውን አጋርነት እንዲያቆም አሳስቧል። በሚያዝያ ወር ፊፋ አራምኮ በቀጣዩ ዓመት የሚደረገው የዓለም ዋንጫና የሴቶች ዓለም ዋንጫ ታላላቅ ውድድሮች ላይ ዓለም አቀፍ አጋር እንዲሆን የሚያደርግ የአራት ዓመት ውል ተፈራርመዋል። ሳውዲ አረቢያ ባለፉት ጥቂት ዓመታት እንደ እግር ኳስ፣ ፎርሙላ 1 የመኪና ሽቅድድም ውድድርና ጎልፍ ባሉ ስፖርቶች ላይ ብዙ መዋለ ንዋይ ያፈሰሰች ሲሆን የሴቶች መብት ተሟጋች ድርጅቶችና ሌሎች ተቺዎች መንግስቱ የህዝብ ገንዘብ ፈሰስን በስፖርት ስምን ለማደስ ዓላማ እየተጠቀመበት ነው ሲሉ ይከሳሉ። ሀገሪቱ የሰብአዊ መብት ጥሰት ወንጀላውን ውድቅ አድርጋ ብሔራዊ ደህንነቷን በህጎቿ እንደምታስጠብቅ ተናግራለች። ፊፋ በበኩሉ ከአጋሮቹ በኩል የሚመነጨውን ገቢ በየደረጃው በስፖርቱ ላይ እንዲውል እንደሚደረግና በሴቶች እግር ኳስ ላይም የሚደረግ ልማትም እያደገ ስለመምጣቱ ጠቁሟል። ከአራምኮ ድርጅት ምላሽ እንዳላገኘ ሮይተርስ ዘግቧል። እንግሊዛዊው የስድስት ጊዜ የኦሎምፒክ ቻምፒዮን የብስክሌት ግልቢያ ተወዳዳሪው ክሪስ ሆይ የካንሰር ህመምተኛ መሆኑንና ከሁለት እስከ አራት ዓመታት ለሚጠጋ ጊዜ ብቻ በሕይወት ሊቆይ እንደሚችል ይፋ አድርገዋል። ሆይ የማይድን ፕሮስቴት ካንሰር እንዳለበትና ህመሙ ወደ አጥንቶቹ እንደተሰራጨ ማወቁን ሮይተርስ ዘግቧል። የአሁኑ ዜና የተሰማው የ48 ዓመቱ ሆይ ካቲት ወር ላይ ባለፈው ዓመት ምንነቱ ባልተገለጸ ካንሰር ሕክምና ላይ በነበረበት ወቅት ተስፋ ሰጪና አዎንታዊ ስሜት ላይ እንደሚገኝ ከተናገረ በኋላ ነው። ይሁን እንጂ ባለፈው የበጋ የፓሪስ ኦሎምፒክ ላይ ከቢቢሲ ጋር በትንታኝነት የሰራው ሽምጥ ጋላቢው ሆይ አሁን ላይ ካንሰሩ ሊድን የማይችል መሆኑን ከአንድ ዓመት በላይ ለሆነ ጊዜ ማወቁን ገልጸዋል። ህመሙ ቢኖርበትም ሕይወትን እያከበረ በበጎነት እንደሚቆይም አስታውቋል። ሆይ በአቴንስ፣ ቤጂንግ እና ለንደን ኦሎምፒኮች የወርቅ ሜዳሊያዎችን በማግኘቱ በቤት ውስጥ ብስክሌት የብሪታንያ የበላይነት ዘመን ፊታውራሪም ነበረ። በአውሮፓውያኑ 2021 በቶኪዮ ጨዋታዎች 7 የኦሎምፒክ ወርቅ ያገኘው ጄሰን ኬኒ ክብሩን ከመያዙ በፊት ሆይ እጅግ ስኬታማ የእንግሊዝ ኦሎምፒክ ተወዳዳሪና የምንጊዜ ምርጥ የኦሎምፒክ ብስክሌተኛ ነበረ። ዘገባው የሮይተርስ ነው። የጣሊያን የወንዶች የውሃ ፖሎ ቡድን በፓሪስ ኦሎምፒክ በሃንጋሪ ቡድን ሩብ ፍጻሜ ላይ መሸነፉን ተከትለው በዳኞችና ባለስልጣናት ላይ በደል ስለፈጸመ የስድስት ወር ቅጣት ተላልፎበታል። በሚቀጥለው ዓመት የዓለም ዋንጫ ላይም ተሳታፊ እንደማይሆን ታውቋል። በአውሮፓውያኑ ነሐሴ 7 በተደረገው ጨዋታ በተፈጸመ ጥፋት ላይ የተደረገ የምስል ግምገማን ተከትለው የጣሊያን ቡድን ግብ ተሽሯል። ሃንጋሪ በፍጹም ቅጣት ምት አሸናፊ ከመሆኗ በፊት የጣሊያን ብሔራዊ ቡድን አሰልጣኝ አሌሃንድሮ ካምፓኛ ተቃውሟቸውን አሰምተዋል። ካምፓኛና የጣሊያን ተጫዋቾች በመኪና ማቆሚያ ስፍራ ያገኟቸውን ዳኞችና የዓለም የውሃ ስፖርት ተቋም ተወካዮችና ባለስልጣናት ላይ የቃላትና የአካል ጥቃት ያደረሱባቸው መሆኑን ተቋሙ አስታውቋል። ቡድኑ አመጽ ወይንም አክብሮት የጎደለው ባህሪ እንዲሁም ጣልቃ ገብነትን አለመታዘዝን የዓለም የውሃ ስፖርት ስነ ስርዓት ኮድ አንቀጽ 5ን መተላለፉን አምኗል። አሰልጣኙም የይቅርታ ደብዳቤ መላካቸው ተሰምቷል። አድማጮች፣ ለምሽቱ ያዝናቸው አጫጭር የስፖርት ዜናዎች እነዚህ ነበሩ።
ምርጫ ርዕሰ ጉዳይ ላይ ማብራሪያ ሰምተን እንመለሳለን።
ኤሌክትራል ኮሌጅ የሚባለው የአሜሪካ ዜጎች ፕሬዝደንታቸውን የሚመርጡበት ሂደት ነው። በስተመጨረሻ አሸናፊውን የሚወስኑት ኤሌክተርስ የተባሉ የዚህ የኤሌክትራል ኮሌጅ አባላት ናቸው። ሂደቱ እንዴት እንደሚካሄድ ቀጣዩ አጭር መግለጫ ይነግረናል።
እያንዳንዱ ፓርቲ ፕሬዝደንታዊ እጩን ከወሰነ በኋላ ፕሬዝደንቱ በጠቅላላው ምርጫ አብሮት የሚወዳደረውን አጋር ይመርጣል። ከዚያ በኋላ ለዋናነትና ምክትል ፕሬዝደንትነት የሚወዳደሩት እጩዎች የወሩ የመጀመሪያው ማክሰኞ በሚውልበት እንደ አውሮፓ አቆጣጠር ህዳር 5 ለሚደረገው ምርጫ ለመዘጋጀት በከፍተኛ ደረጃ ይንቀሳቀሳሉ። በምርጫው ቀን ድምጽ ለመስጠት የተመዘገቡ መራጮች ለፕሬዝደንትነት የቀረቡትን የፓርቲያቸውን እጩ ለመምረጥ ወደየአካባቢያቸው የምርጫ ማዕከል ይሄዳሉ። አሸናፊው ፕሬዝደንት የሚወሰንበት አግባብ የኤሌክቶራል ኮሌጅ የሚባለው ስርዓት ነው። ኤሌክትራል ኮሌጅ በየክልሉ በተካሄደው የድምጽ አሰጣጥ ውጤት መሰረት የተመደቡ ተወካዮች ወይም መራጮችን ያቀፈ ነው። ብዙ ህዝብ ያላቸው ክልሎች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ግዛቶች ያነሰ ድምጽ ይኖራቸዋል። ብዙ ህዝብ ያላቸው ክፍለ ግዛቶች ብዙ መራጮች አሏቸው። አነስተኛ የህዝብ ብዛት ያላቸው ክፍለ ግዛቶች ያነሰ ድምጽ ይኖራቸዋል። የፕሬዝደንትነቱን ቦታ ለማግኘት እጩ አብላጫውን ወይም 270 መራጮችን ማሸነፍ አለበት። ተወካዮቹ መራጮች ምርጫው ከተካሄደበት ከአንድ ወር ገደማ በኋላ ዘይተው ድምጻቸውን ይሰጣሉ። አዲሱ ፕሬዝደንት ግን ቃለ መሐላ እስከሚፈጽምበት የጥር መጨረሻ ወር ድረስ ስራውን በይፋ አይጀምርም። አብላጫውን ወይም የተወካይ መራጮችን 270 ድምጽ ማሸነፍ አለበት።
ኤሌክቶራል ኮሌጅ ለተባለውና ስለመጨረሻ የአሜሪካ ፕሬዝዳንት
የተከበራችሁ አድማጭ ተመልካቾቻችን ለምሽት ያዝናችሁ መሰናዶች ላይ ተጠናቋል። ሳስተናግዳችሁ ቆየሁት ኤደን ገረመው ነበርኩ። ንጉሱ ታምሬ በቅንብሩ፣ ድምጹ ግርማ በዋና አዘጋጅነት አብረናችሁ ነበርን። ከመላ አሜሪካ ድምጽ ባለሙያዎች ጋር እንሰናበታለን። ተመልካቾች